ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ የካቲት 7 2017 ዓመተ ምህረት ዝግጅታችን አሁን ጀመረ። በጎንጂ ቆለላ ወረዳ 13 መምህራን በፋኖ ታግተው መወሰዳቸውን የታጋቾች ቤተሰቦች ተናገሩ። ቀደም ሲል የሰማችኋቸው በጎንጂ ቆለላ ወረዳ 13 መምህራን በፋኖ ታግተው መወሰዳቸውን የተናገሩት የታጋቾች ቤተሰቦች ነው። ነዋሪዎችና አላፊዎች ግን ችግሩን አስመልክተው የተናገሩት ነው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናዎቹ ስመኝሽ የቆየ።
በድጋሚ እንደምናመሻችሁ። የምሽቱን ዜናዎች የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ የኮንጎ ጦርነት ከ350,000 በላይ ሰዎችን ካለመጠለያ ማስቀረቱን የተባበሩት መንግስታት ድርጅት አስታወቀ፣ ሊባኖስ የኢራን መንገደኞች አውሮፕላን ወደ ቤይሩት እንዳይገባ አገደችና ክሬምሊን ወደ ቡድን ሰባት እንድትመለስ ከትራምፕ የቀረበላትን ጥያቄ ውድቅ አደረገች የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በኮንጎ የሚካሄደው ጦርነት ከ350,000 የሚሆኑ ከቤት ንብረታቸው የተፈናቀሉ ሰዎችን ካለመጠለያ ማስቀረቱን የተባበሩት መንግስታት ድርጅት አስታውቋል። ድርጅቱ በምስራቃዊ ዲሞክራቲክ ሪፐብሊክ ያለው ሁኔታ በፍጥነት እያሽቆለቆለ ነው ብሏል። ባለፈው ሳምንት የኮንጎን ትልቁን ምስራቃዊ ከተማ ጎማን የተቆጣጠረውና በሩዋንዳ የሚደገፈው የኤም 23 ታጣቂ ቡድን ወደ ደቡባዊ የሀገሪቱ ክፍል እየገፋ ሲሆን፣ ይህም በሺዎች የሚቆጠሩ ተፈናቃዮች በሚገኙበት ደቡባዊ ክፍል ሰፊ ሰብአዊ ቀውስ ሊፈጠር ይችላል ሲሉ የአካባቢው ባለስልጣናት አስጠንቅቀዋል። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ኢዩጂን ቢዩን በጄኔቫ ለጋዜጠኞች በሰጡት መግለጫ ከቤት ንብረታቸው የተፈናቀሉት 350,000 ሰዎች በጊዜያዊነት ተጠልለውባቸው የነበሩት ካምፖች በመውደማቸው ምንም አይነት መጠለያ እንደሌላቸው ገልጸዋል። በጎማ የሚገኙ 70% መጠለያ ጣቢያዎች ሙሉ በሙሉ መውደማቸውንና ሚኖቫ ውስጥ የሚገኙ ሌሎች መጠለያዎች ደግሞ ጉዳት እንደደረሰባቸውም አስረድተዋል። በኮንጎ ወንጀልና በሽታ አደጋ መጨመሩን ያመለከተው ኮሚሽኑ ሌሎች ተቋማትም በግጭቱ ምክንያት እርዳታ ለማቅረብ መቸገራቸውን አብራርቷል። ሩዋንዳ አማጽያኑን የኤም 23 ቡድን በወታደሮቿና በጦር መሳሪያ ድጋፍ ትሰጣለች በሚል ከኮንጎና ከተባበሩት መንግስታት ድርጅት ክስ የሚቀርብባት ሲሆን ኪጋሊ በበኩሏ ክሱን አትቀበልም። አሁን እንደ አዲስ በተቀሰቀሰው ጦርነት ቢያንስ 3,000 ሰዎች ህይወታቸው ያለፈ ሲሆን በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅለዋል። እስራኤል ኢራን በሲቪል ማመላለሻ አውሮፕላኖችን በመጠቀም ለአሸባሪው ሂዝቦላ ቡድን ገንዘብ ታቀበላለች የሚል ክስ ካቀረበች ከአንድ ቀን በኋላ ሊባኖስ መሃን የተሰኘው የኢራን አየር መንገድ ንብረት የሆነ በረራ ወደ ቤይሩት እንዳይገባ አግዳለች። ሊባኖስ የማረፍ ፍቃድ መከልከሏን ተከትሎም የኢራኑ አየር መንገድ ወደ ቤይሩት ሊያደርገው የነበረውን በረራ አውሮፕላኑ ከመነሳቱ በፊት መሰረዙን የተህራን ኢማም ኮሜኒ ዓለም አቀፍ አውሮፕላን ማረፊያ ዋና ስራ አስፈጻሚ ሰኢድ ቻላንድሪ ለኢራን የመንግስት የዜና ወኪል ተናግረዋል። አንድ የኢራን ጋዜጠኛ ኤክስ በተሰኘው መተግበሪያ ላይ ባጋራውና የአሜሪካ ድምጽ የፋርስ ቋንቋ አገልግሎት ትክክለኛነቱን ባረጋገጠው የቪዲዮ መረጃ አውሮፕላኑ ላይ ተሳፍረው የነበሩ መንገደኞች ሲጠባበቁና ትግስቱ ያለቀ አንድ ግለሰብ በመቆየቱ ተበሳጭቶ ሲጮህ ያሳያል። የሊባኖስ ሲቪል አቪዬሽን በውሳኔው ዙሪያ ከአሜሪካ ድምጽ ራዲዮ አርብ ዕለት ለቀረበለት ጥያቄ ምላሽ አልሰጠም። ሆኖም መስሪያ ቤቱ ባወጣው መግለጫ ሊባኖስ መካከለኛው የምስራቅ አየር መንገድ ከተሰኘ ብሔራዊ አየር መንገድ ጋር በመተባበር በተህራን የሚገኙ ዜጎች ወደ ቤሩት የሚመለሱበትን መንገድ እያመቻቸ መሆኑን ገልጿል። ሊባኖስ እርምጃውን የወሰደችው የእስራኤል ጦር ቃል አቀባይ አቪቻይ አድሬ ረቡዕ ዕለት በአረብኛ በሰጡት መግለጫ የኢራን እስላማዊ አብዮታዊ ጋርድ ኃይል ወደ ቤሩት የሚገቡ መንገደኞችን በረራ በመጠቀም ለሂዝቦላ ገንዘብ ያዘዋውራል በማለት መክሰሳቸውን ተከትሎ ነው። መሃን የተሰኘውን የኢራን አየር መንገድ ዩናይትድ ስቴትስ ለሂዝቦላ የገንዘብና ጦር መሳሪያ ድጋፍ ያደርጋሉ በማለት ማዕቀብ ከጣለችባቸው የኢራን ተቋማት አንዱ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሩሲያ ወደ ቡድን ሰባት ሀገራት አባልነት እንድትመለስ እንደሚፈልጉ መግለጻቸውን ተከትሎ ክሬምሊን የቡድን ሰባት ከዚህ በኋላ በዓለም ፈጣን ኢኮኖሚ እድገት ያላቸውን ሀገራት እንደማይወክል አስታውቃለች። ትራምፕ ትላንት ሐሙስ ቢመለሱ ደስ ይለኛል፣ እነሱን ከቡድን ማስወጣት ስህተት ነበር ብዬ አምናለሁ። ሩሲያን የመውደድና ያለመውደድ ጥያቄ አይደለም፣ ይህ ቡድን ስምንት ነበር ብለዋል። ሩሲያ ቡድን ስምንት ተብሎ ይጠራ የነበረው የዓለማችን ባለጸጋና ሀያላን ሀገራት ማህበር አባል የነበረች ሲሆን እንደ አውሮፓውያን አቆጣጠር በ2014 ሞስኮ የዩክሬን አካል የነበረውን ክሬሚያ ቀጠና ግዛት መጠቅለሏን ተከትሎ ከቡድኑ እንድትወጣ ተደርጋለች። የትራምፕን ንግግር ተከትሎ ምላሽ እንዲሰጡ የተጠየቁት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሰጡት አስተያየት አሁን ቡድን ሰባት ተብሎ የሚጠራው ቡድን ጠቀሜታውን አጥቷል፣ ከእድገት አንጻር የተለያዩ መመዘኛዎች መሪ ያልሆኑ ሀገራትን የያዘ ስብስብ ነው ሲሉ ምላሽ ሰጥተዋል። የእድገት ማዕከል ወደ ሌሎች ቀጠናዎች ተሻግሯል ያሉት ቃል አቀባዩ ይልቁንም ቡድን 20 በተሰኘው ማዕቀፍ ውስጥ ገንቢ ስራችንን በተሻለ ሁኔታ የመቀጠል ፍላጎት አለን፣ ቡድን 20 የዓለምን ኢኮኖሚ የተሻለ ያንጸባርቃል ሲሉ ተናግረዋል። እንደ አውሮፓውያን አቆጣጠር በ2013 የተመሰረተው ቀኝ አክራሪው አማራጭ ለጀርመን ፓርቲ በመላ ሀገሪቱ ጠንካራ ድጋፍ እያገኘ መሆኑ ተገልጿል። ጀርመን በዚህ ወር ለምታካሄደው አጠቃላይ ምርጫ ተፎካካሪ ሆኖ የቀረበው ፓርቲ የሚያገኘው ድጋፍ የጨመረው በዋናነት በሀገሪቱ በሚገኙ ከፍተኛ ቁጥር ያላቸው ስደተኞች ምክንያት መሆኑም ተመልክቷል። የስደተኞች ጉዳይ ፓርቲው ማዕከል አድርጎ የሚሰራበት ዋና አጀንዳ ቢሆንም ከቅርብ ጊዜ ወዲህ በሩሲያ የተጣለውን ማዕቀብ በአስቸኳይ ማንሳትን የመሳሰሉ ሌሎች ጉዳዮች ላይም ትኩረት ማድረግ ጀምሯል። አፍዲ በሚል ምጽሐረ ቃል የሚጠራው አማራጭ ለጀርመን ፓርቲ ለቻንስለርነት እንዲወዳደሩ ያጫቸው አሊስ ዊደል ስደተኞችን በጅምላ ወደ መጡበት መመለስ የሚለው አዲስ ጽንሰ ሀሳብ ደጋፊ መሆናቸው ተመልክቷል። የፖለቲካ ተንታኞች ዊደል ቻንስለር የመሆን እድላቸው አናሳ ነው ቢሉም የፓርቲው ድጋፍ እየጨመረ መሄድ ፖለቲከኞች በስደተኞች ዙሪያ የሚያደርጓቸውን ውይይቶችና ክርክሮች እንደገና እንዲያስቡበት እያስገደዳቸው ነው። አፍዲ ለመጀመሪያ ጊዜ ፓርላማ መቀመጫ ያገኘው እንደ አውሮፓውያን አቆጣጠር በ2017 12.6% ድምጽ አግኝቶ ነው። ፓርቲው የፖለቲካ ተዋናይ ሆኖ ድጋፍ እያገኘ ባለበት ወቅትም የኦስትሪያው ፍሪደም ፓርቲና የፈረንሳዩ ናሽናል ራሊ የመሳሰሉ ቀኝ አክራሪ ፓርቲዎች ያላቸው ተቀባይነት እያደገ መሆኑም ተመልክቷል። በመጨረሻም የሮማው ካቶሊክ ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ብሮንካይትስ ለተሰኘ የመተንፈሻ አካል ኢንፌክሽን ሕክምና ዛሬ ጠዋት ሆስፒታል መግባታቸውን ቫቲካን ባወጣው መግለጫ አስታውቋል። አባ ፍራንሲስ ዛሬ ጠዋት የተለመደውን የቤተ ክርስቲያን ስርዓታቸውን ካጠናቀቁ በኋላ አስፈላጊ ለሆኑ ምርመራዎችና የብሮንካይትስ ሕክምና ሆስፒታል ገብተዋል ሲል በመግለጫ የገለጸው ቫቲካን አሁንም በሆስፒታል እንደሚገኙ አመልክቷል። በዚህ ወር መጀመሪያ ላይ አባ ፍራንሲስ ለምዕመኑ ጠንካራ የጉንፋን በሽታ እንደያዛቸው መሆናቸው ተናግረው የነበረ ቢሆንም ቫቲካን ህመማቸው በቫይረስ ወይም በባክቴሪያ አማካኝነት የሚከሰት የሳምባ በሽታ ወይም ብሮንካይትስ መሆኑን አስታውቋል። አባ ፍራንሲስ ዛሬ ጠዋት ሆስፒታል እስከሚገቡ ድረስ ቫቲካን በሚገኘው መኖሪያ ቤታቸው ሆነው የዕለት ተዕለት ስራቸውን ሲያከናውኑ የቆዩ ሲሆን ዛሬ ጠዋት ከስሎቫኪያ ጠቅላይ ሚኒስትር ሮበርት ፊኮ ጋር ተገናኝተዋል። የ88 እድሜ ያላቸው ርሰን ሊቃነ ጳጳስ አባ ፍራንሲስ እንደ አውሮፓውያን አቆጣጠር ከ2013 ጀምሮ በኢንፍሉዌንዛና ተያያዥ የጤና ችግሮች ሲሰቃዩ መቆየታቸው ይታወሳል። አድማጮችና ተመልካቾቻችን ለዛሬ ለሰዓቱ ያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶች ወደ ደረጀ ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የዛሬ አርብ ምሽት ዝግጅታችንን ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብራን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። የዌብና ማህበራዊ ድረገጽ አሰናጃችን አበባየው ገበያው ከኛ ጋር አለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ዘገባችን እንለፍ። በጎንጂ ቆለላ ወረዳ 13 መምህራን በፋኖ ታግተው መወሰዳቸውን የታጋቾች ቤተሰቦች ተናገሩ። በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ የኮሬ አንደኛ ደረጃ ትምህርት ቤት 13 መምህራን የፋኖ ታጣቂዎች ናቸው ባሏቸው ታጣቂዎች ታግተው መወሰዳቸውን ቤተሰቦቻቸው ገልጸዋል። ለደህንነታቸው በመስጋት ስማቸው በይፋ እንዳይጠቀስ የጠየቁ የታጋቾች ቤተሰቦች ለአሜሪካ ድምፅ እንደተናገሩት አካባቢው ትምህርት ከተከፈተ አንድ ወር ሆኖታል ያሉት የታጋች ቤተሰቦች ባለፈው ረቡዕ የካቲት 5 2017 ዓ.ም ወደ ትምህርት ቤት የሄዱ መምህራንን ታጣቂዎቹ አግተው ወደ በረሃ ይዘዋቸው እንደሄዱ ሰምተናል ብለዋል። ታጣቂዎቹ ከዚህ በፊትም ወደ ትምህርት ቤት የሚሄዱ መምህራን ስራ እንዳትጀምሩ በሚል ምክንያት አግተው እስከ 50 ሺህ ብር እያስከፈሉ እንደሚለቁም ተናግረዋል። በአሁኑ ሰዓት ወረዳው በመንግስት ቁጥጥር ስር መሆኑን የሚናገሩት የመረጃ ምንጮቻችን የአካባቢው ባለስልጣናት መምህራኑ ስራ ጀምሩ ጥበቃ ይደረግላቸዋል ብለዋቸው እንደነበርም አክለዋል። የኮሬ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ተረፈ አበጀ በስልክ አግኝተናቸው መምህራኑ መታገታቸውን አምነው ዝርዝር መረጃ ከመስጠት ተቆጥበዋል። ከጎንጂ ቆለላ ወረዳ አስተዳዳሪ ከአቶ ጌታቸው ደገፋው ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአሜሪካ ድምፅ ዘጋቢዎች የተሰናዳውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
በአማራ ክልል በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ዋና ከተማ ከሆነችው አዲስ ዓለም በ9 ኪሎ ሜትር ርቀት ላይ በሚገኘው የኮሬ አንደኛ ደረጃ ትምህርት ቤት የሚያስተምሩ ከ10 በላይ የሚሆኑ መምህራን የፋኖ አባላት ናቸው ባሏቸው ታጣቂዎች ታግተው መወሰዳቸውን የታጋች ቤተሰቦች ለአሜሪካ ድምጽ ተናግረዋል። ለደህንነታቸው በመስጋት ስማቸውን በይፋ እንዳንጠቅስ የጠየቁን የታጋች ቤተሰቦች ባለፈው ረቡዕ የካቲት 5 2017 ዓ.ም መምህራኖቹ በትምህርት ቤት ውስጥ እንዳሉ በታጣቂዎች ታግተው ተወስደዋል ብለዋል። የ72 ዓመት አዛውንት መሆናቸውን የገለጹልን አንድ የታጋች አባት የሁለት ልጆች እናት የሆነችው ልጃቸው ታግታ በመወሰዷ ጭንቀት ውስጥ መሆናቸውን ለአሜሪካ ድምጽ ተናግረዋል።
በሁለት ሰዓት ምን ወደ ትምህርት ቤት ስራ ትወረኛለ ትቀብረኛለ ያስተማርኳት ልጅን ማለት ነው። አሁን ወደ ስራ ጊዜ ተብላ ስራ ሄዳ ከስራ ከምትሰራበት አክሽን ይዘውብኝ ህጠዋል። እነዚህ የታጠቁ ኃይሎች ናቸው ነው የሚሉ 13 አድርገው ነው የወሰዷቸው ነው የሚሉ።
ሌላው የሶስት ልጆች እናት የሆነችው የወንድሜ ሚስት በታጋቾች ተይዛ ተወስዳለች የሚሉትና በተመሳሳይ ችግር ምክንያት ስማቸውን በይፋ እንዳንጠቅስ ድምጻቸውንም እንድንቀይር የጠየቁን አስተያየት ሰጭ ታጣቂዎቹ መምህራኖችን ተጎዳ ወደሚባል በረሃ ይዘዋቸው እንደሄዱ መረጃው እንደደረሳቸው ገልጸዋል። በኮሬ አንደኛ ደረጃ ትምህርት ቤት ቅጽር ግቢ ውስጥ ከጧቱ 2 ሰዓት አካባቢ በታጣቂዎች የተወሰዱት መምህራን 5 ወንዶችና 8 ሴቶች ናቸው የሚሉት እኚሁ ግለሰብ ከ8ቱ ሴቶች 3ቱ የሚያጠቡ እናቶች ከነልጆቻቸው መወሰዳቸውንም አክለዋል።
መንግስት መንግስት አስገደዳቸው። ደሞዝ እየከፈልናት እስከሆነ ድረስ ታሰሩ አትበሉም ተባሉ። እንግዲህ ገቡ። ጥበቃ እናደርግላቸዋለን አላቸው። ጥበቃ ማድረግ አልቻለም። ጥበቃ ሳያደርግ እንግዲህ በእንዝላልነት ሮብለታ በሁለት ሰዓት አካባቢ እነሱ ለእንጀራ ብለው በቃ እንግዲህ መቼም እንጀራ ነው እና ለእንጀራ ተብለው ገቡ። እንደው ታት ነው መጡ። አሁን ገቡ ያው
እኚሁ አስተያየት ሰጭ አክለውም በፋኖ ታጣቂዎች ስር የነበረው ወረዳ ከባለፈው ግንቦት 10 2016 ዓ.ም ወዲህ በመንግስት ቁጥጥር ስር እንደሚገኝ ገልጸው የታገቱ መምህራን ከነበሩበት ኮሬ ትምህርት ቤት በአራት ኪሎ ሜትር ርቀት ላይ የመንግስት የጸጥታ ኃይሎች እንደሚገኙ ተናግሯል። ከዚህ ቀደምም ታጣቂዎቹ መምህራን ስራ እንዳይጀምሩ ያስጠነቅቁ እንደነበርና በርካታ መምህራንን አግተው ገንዘብ አስከፍለው ይለቋቸው እንደነበርም አክሎ ተናግሯል።
አሁን መከላከያ ገብቶ ወረዳው ከተማ 9 ኪሎ ሜትር ርቀት ነው። ከዚያ መካከል ላይ ደግሞ 4 ኪሎ ሜትር ርቀት ላይ መከላከያ ነው። እንግዲህ ላይ ባለበት ነው አንደኛ እንግሊዝ ላይ ናቸው ያሉት። እንዳውረድ ነው ተራራ ሆኖ አገልግሎ እንዲገኝ ሜዳ ላይ ተያይዘ ተጠቁ ሲናገሩ 50 ሺህ ብር ሚት 50 ሺህ ብር ተነሳም 50 ሺህ ብር ተነሳ።
የኮሬ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑትን አቶ ተረፈ አበጀ በስልክ አግኝተን መምህራኑ መታገታቸውን አምነው ዝርዝር መረጃ ግን ከመስጠት ተቆጥቧል። ከጉንጂ ቆለላ ወረዳ አስተዳዳሪ ካቶ ጌታቸው ደገፈው ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ በሰሜን ጎጃም የሚንቀሳቀሰው የፋኖ ቡድን ቃል አቀባይ ለማነጋገር በተደጋጋሚ ስልክ በመደወልና የድምጽ መልእክት በማስቀመጥ ያደረግነው ሙከራ ሳይሳካ ቀርቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ነሐሴ 28 2016 ዓ.ም ባወጣው ሪፖርት በአማራና ኦሮሚያ ክልሎች ከተራዘሙ የትጥቅ ግጭቶች ጋር ተያይዞ በአንዳንድ አካባቢዎች በተፈጠረው የህግ ማስከበርና የመንግስት መዋቅር መላላት ሳቢያ በሰላማዊ ሰዎች ላይ በታጣቂ ኃይሎች ለዘረፋ በተደራጁ ቡድኖች እንዲሁም በአንዳንድ የመንግስት የጸጥታ አካላት አባሎች የሚፈጸሙ እገታዎች ተባብሰውና ተስፋፍተው የቀጠሉ መሆኑን የኮሚሽኑ የክትትልና ምርመራ ውጤት ማመልከቱን ማስታወቅ ይታወሳል። በአሜሪካ ድምጽ ዘጋቢዎች ለተጠናቀረው ዘገባ የደንገረመው ከዋሽንግተን ዲሲ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የዛሬ አርብ ምሽት የካቲት 7 2017 ዓ.ም ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ለሱዳን ሰብአዊ ቀውስ አስቸኳይ ድጋፍ እንዲደረግ ጥሪ ቀረበ። ዓለም አቀፉ ማህበረሰብ በሱዳን በቀጠለው ግጭት ምክንያት በአስቸጋሪ ሁኔታ ውስጥ ለሚገኙ ወገኖች ሰብአዊ ድጋፍ እንዲያደርግ ዛሬ በአዲስ አበባ በተካሄደ ጉባኤ የተሳተፉ አጋሮች ጥሪ አቅርበዋል። ሁለቱ የአገሪቱ ተፋላሚ ወገኖችም ለሰብአዊ ድጋፍ እንቅስቃሴው እንቅፋት እንዳይሆኑም ጠይቀዋል። ዛሬ የካቲት 7 ቀን 2017 ዓ.ም በአዲስ አበባ የተካሄደውንና የአፍሪካ ህብረት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ የኢትዮጵያ መንግስትና የተባበሩት አረብ ኤምሬቶች ያዘጋጁትን ሰብአዊ ጉባኤ የተከታተለው እስክንድር ፍሬው ተከታዩን ዘገባ አልኳል።
ዛሬ የካቲት 7 ቀን 2017 ዓ.ም በዚህ በታሪካዊው የአፍሪካ አዳራሽ በተካሄደው የሱዳን የሰብአዊ ድጋፍ ኮንፈረንስ ላይ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ወደ 26 ሚሊዮን የሚጠጉ የዛች ሀገር ዜጎች ሰብአዊ እርዳታ እንደሚያስፈልጋቸው ገልጸዋል። ዋና ጸሐፊው እንዳሉት በቅርቡ የዚያች አገር የሰብአዊ ድጋፍ ሰነድ ይፋ ይደረጋል። ያንን በመጥቀስ እንዳሉትም 6 ቢሊዮን ዶላር ያስፈልጋል። አንቶኒዮ ጉቴሬዝ ተፋላሚ ወገኖቹ ሰብአዊ ድጋፍን ከማደናቀፍ እንዲቆጠቡም ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት በበኩላቸው ተመሳሳይ ጥሪ አቅርበዋል። አፍሪካ ህብረት ችግሩ ልባት እንዲያገኝ እየሰራ መሆኑንም ጠቅሰዋል። በሰነ ስርዓቱ ላይ የተገኙት የኢትዮጵያና የኬንያ መሪዎችም አገሮቻቸው ድጋፍ እንደሚያደርጉ ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለሱዳን ሰብአዊ ድጋፍ የሚሆን 15 ሚሊዮን ዶላር ድጋፍ እንደምታደርግ ገልጸዋል። የኬንያው ፕሬዝዳንት ዊሊያም ሩቶም የ1 ሚሊዮን ዶላር ድጋፍ ቃል ገብተዋል። ዩናይትድ አረብ ኤምሬትስ ደግሞ ከሁለት ሳምንታት በኋላ የሚጀመረውን የረመዳን ወር ምክንያት በማድረግ የተኩስ አቁም እንዲደረግ ጥሪ አቅርባለች። ለጋዜጠኞች መግለጫ የሰጡት የአገሪቱ ዓለም አቀፍ ትብብር ሚኒስትር ዴታ ሪም አልሻሂሚ አገራቸው የ200 ሚሊዮን ዶላር ተጨማሪ ድጋፍ እንደምታደርግም ቃል ገብተዋል። እንደ አውሮፓውያን አቆጣጠር በሚያዝያ 2023 የተጀመረውና ለሁለት ዓመታት ለሚጠጋ ጊዜ የቀጠለው የሱዳን ግጭት ወደ 12 ሚሊዮን የሚጠጉ ዜጎችን ማፈናቀሉን የተባበሩት መንግስታት ድርጅት መረጃ ያሳያል። ይህ ግጭት በፍጥነት እንዲቆምም ዛሬ በአዲስ አበባ በተካሄደው ጉባኤ ላይ የተሳተፉ የተለያዩ ድርጅቶች ተወካዮችና የአገራት መሪዎች ጥሪ አቅርበዋል። ለአሜሪካ ድምፅ እስክንድር ፍሬው ከአፍሪካ አዳራሽ።
ከእስልምና አክራሪዎች የሚመጣው ስጋት እየጨመረ ሲሆን ስጋቱን ለመከላከል ያለው ዝግጁነት ግን መቀነሱ ተነገረ። የእስልምና አክራሪዎች በመላው ዓለም እየደቀኑት ያለው ስጋት እየጨመረ ሲሆን ስጋቱን ለመከላከል የሚያስፈልገው ኃይል ግን እየተመናመነ መሆኑን አንድ የአሜሪካ ከፍተኛ የጸረ ሽብር ባለስልጣን አስታወቁ። የአሜሪካ የጸረ ሽብር ቢሮ ኃላፊና የፕሬዚደንት ዶናልድ ትራምፕ ልዩ ረዳት የሆኑት ሰባስቲያን ጎርካ ባለፉት ሶስት ሳምንታት ወቅታዊውን የሽብር ስጋት አስመልክቶ ግምገማ ማድረጋቸውንና ይህም አሁናዊ የሽብር ስጋት ለመረዳት ወሳኝ መሆኑን አመልክተዋል። ከቪኦኤ የፋርሲ ቋንቋ አገልግሎት የተገኘውን ዘገባ እንግዶ ወልዴ ያቀርበዋል።
እንደ ከፍተኛ የጸረ ሽብር ባለስልጣኑ ገለጻ በቁጥር አንድ የሚጠቀሰው የእስልምና አክራሪ ቡድኖች የሚገኙባቸው ስፍራዎች እየጨመረ መምጣት ሲሆን ትስስራቸው በሳህል፣ በመካከለኛውና ምስራቅ አፍሪካ፣ በመካከለኛው ምስራቅ እንዲሁም በመካከለኛው እስያ እንደሚገኝ አመልክተዋል። እንደ ምሳሌም በምዕራብ አፍሪካ ያለውን ሁኔታ አንስተዋል።
West African countries like Benin and Togo that once had little exposure.
ከዚህ በፊት የእስልምና አክራሪዎች ስጋት እምብዛም የማይታይባቸው እንደ ቤኒን እና ቶጎ ያሉ የምዕራብ አፍሪካ ሀገራት አሁን የሱኒ እስልምና አክራሪዎች በድንበሮቻቸው ውስጥም ሆነ በሌሎች ስፍራዎች ይገኛሉ። ይህም ብሔራዊ ሉዓላዊነታቸውን ስጋት ላይ ጥሏል።
ቤኒን እና ቶጎ በአልቃይዳ ነውጠኞች ጥቃት እንደደረሰባቸው ከዚህ በፊት አስታውቀዋል። በአሜሪካ የውጭ ፖሊሲ ምክር ቤት ከትላንት በስቲያ የካቲት 5 2017 ዓ.ም በተዘጋጀ ኮንፈረንስ ላይ የተናገሩት ሰባስቲያን ጎርካ በሁለተኛነት ያስቀመጡት ደግሞ የእስልምና አክራሪ ቡድኖቹ የግድያ ተልኳቸውን ለመፈጸም ቴክኖሎጂን የመጠቀም ብቃታቸው እየጨመረ መምጣቱን ነው። በሶስተኛነት ደግሞ ነውጠኞቹ አዲስ የሚወጡ የማኅበራዊ ሚዲያ ውጤቶችንና መልእክትን በሚስጥር የሚልኩ መተግበሪያዎችን ወዲያውኑ የመጠቀም ብቃታቸው እንደሆነ ባለሥልጣኑ አመልክተዋል። የወቅቱ ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ከገቡት ቃል አንዱ የድንበር ቁጥጥርን ማጥበቅና ሕገወጥ ፍልሰተኞችን ወደ አገራቸው መመለስ ሲሆን፣ ለዚህም ወደ ሥልጣን እንደተመለሱ ድንበርን የተመለከተ የአስቸኳይ ጊዜ አዋጅ አውጀው ፕሬዚደንታዊ ትእዛዝ ፈርመዋል። ሰባስቲያን ጎርካ ከዚሁ ጋር የሚያያዘውን ጉዳይ በአራተኛነት አንስተዋል።
The global jihadi actors are poised to capitalize on global security vulnerabilities.
አራተኛ በመላው ዓለም የሚገኙ የእስልምና አክራሪ ቡድኖች በመላው ዓለም የሚታዩትን የደህንነት ክፍተቶች ይጠቀማሉ። በተለይም ባለፉት 4 ዓመታት በደቡብ የአገሪቱ ክፍል ድንበር አልነበረንም።
የቀድሞ ፕሬዝደንት ጆ ባይደን ሁለቱ ፓርቲዎች በጋራ ሊያወጡት የነበረው የስደተኞች ሕግ ከሪፐብሊካኑ ወገን ድጋፍ ባለማግኘቱ ውድቅ ሲሆን፣ የእርሳቸው የስደተኞች ፖሊሲ ተግባራዊ መሆን እንዳልቻለ ላለመሳካቱም የፕሬዝደንት ትራምፕ እጅ እንዳለበት በመግለጽ ፖሊሲያቸውን መከላከላቸው ይታወሳል። ጎርካ በገለጻቸው በመካከለኛው ምስራቅ የሚገኙና እንደ ሐማስና ሂዝቦላ የመሰሉ ቡድኖች በከፍተኛ ደረጃ እንዲዳከሙ መደረጉን፣ ቀጠናውም አሁን በዛው መጠን መቀየሩን አውስተዋል። የጥቅምት 2016ቱን የሐማስ ጥቃት በማስታወስ የተናገሩት ጎርካ ከ1945 ወዲህ በርካታ አይሁዶች የተገደሉበት እንደሆነ ጠቅሰው በእስራኤል ያሉና አጋሮች ብለው የጠቀሷቸው ወገኖች የቀጠናውን ካርታ እንደገና እንደ አዲስ ሰርተውታል ብለዋል። ሐማስ በእስራኤል ላይ በሰነዘረው ጥቃት 1200 ሰዎች ሲገደሉ 250 የሚሆኑትን ደግሞ በእገታ ይዞ ነበር። ጥቃቱን ተከትሎ እስራኤል በመላሹ በፈጸመችው ጥቃት ከ48200 በላይ ፍልስጤማውያን እንደተገደሉ የጤና ባለስልጣናት አስታውቀዋል። ከነዚህ ውስጥ ከግማሽ በላይ የሚሆኑት ሴቶችና ህጻናት መሆናቸውን የፍልስጤም ባለስልጣናት ሲገልጹ፣ እስራኤል በበኩሏ ከተገደሉት ውስጥ 17000 የሚሆኑት ነውጠኞች እንደሆኑ ትገልጻለች። የሂዝቦላ እና ሐማስ ታጣቂዎች በከፍተኛ ደረጃ እንዲዳከሙ መደረጉ በሶሪያ የአሳድ አገዛዝ እንዲንኮታኮት ማድረጉንና በዚህም በመንግስታዊ የሽብር ደጋፊነት የሚታወቀውን አገዛዝ እንዲያከትም መደረጉን እንዲሁም ኢራን በአሜሪካና በአጋሮቿ ላይ ልታደርስ የምትችለው ጉዳትም አብሮ መዳከሙን ጎርካ ወስተዋል። ጎርካ በተጨማሪም በፕሬዝደንት ትራምፕ ትዕዛዝ በሶማሊያ በሚገኙ የእስላማዊ መንግስት ቡድኖች ላይ የአየር ድብደባ መፈጸሙን ዋና የጥቃት አቀናባሪው አህመድ ማሌኒኒን ጨምሮ 14 የቡድኑ አባላት መገደላቸውን አውስተዋል። አህመድ የኦማን ዜጋ መሆኑን የሶማሊያ ባለስልጣናት ቢገልጹም አሜሪካ በግለሰቡ ዜግነት ላይ እያለችው የለም። ጥቃቱም በቀይ ባህር ከሚገኘው የአሜሪካ አውሮፕላን ተሸካሚ መርከብ ላይ በተነሱ ተዋጊ ጀቶች መፈጸሙ ታውቋል። ፕሬዚደንት ትራምፕ ጥቃቱ እንዲፈጸም ማዘዛቸውን ሲያረጋግጡ ጎርካ በወቅቱ ፕሬዚደንቱ የተጠቀሙትን አገላለጽ ደግመዋል። አሜሪካውያንን የምትገድሉ ከሆነ፣ ወዳጆቻችንን የምትገድሉ ከሆነ አታመልጡንም፣ እናገኛቸዋለን፣ እንገድላቸዋለን ሲሉ ጎርካ የትራምፕን ቃል ደግመዋል። በፑንትላንድ የሚገኙ የሶማሊያ ኃይሎች በነውጠኞች ላይ የተሳካ ጥቃት ማድረሳቸውን በዚህ ሳምንት አስታውቀዋል። በአስር የሚቆጠሩ ሲገደሉ ነውጠኞቹ ውስብስብ የሆነ ጥቃት ለመፈጸም ያደረጉትን ዝግጅት ማክሸፋቸውንም አስታውቀዋል። አዲሱ የአሜሪካ አስተዳደር ካለፈው አስተዳደር አንጻር 30% ባነሰ ኃይል በመላው ዓለም የሚገኙ የእስልምና አክራሪዎችን እየተፋለመ እንደሚገኝም የአሜሪካ የጸረ ሽብር ቢሮ ኃላፊው ሰባስቲያን ጎርካ አስታውቀዋል። ከቪኦኤ የፋርሲ ቋንቋ አገልግሎት ለተገኘው ዘገባ እንግዶል ነኝ፣ ዋሽንግተን ዲሲ።
የትራምፕ አስተዳደር የተወሰኑ ስደተኞችን በአስቸኳይ ወደ ኩባ ጓንታናሞ ቤይ መላኩና ሌሎችንም በጅምላ የማባረር እቅዱን በፍጥነት እያካሄደ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሁለተኛ ጊዜ ዋይት ሀውስ በገቡበት የመጀመሪያው ቀን ህገወጥ ስደትን በአስቸኳይ ብሔራዊ አዋጅነት አውጥተዋል። በምርጫ ዘመቻቸው ወቅት የገቡትን ቁልፍ ቃል በመከተል በሚሊየን የሚቆጠሩ ህጋዊ ሰነድ የሌላቸውን ስደተኞች ለማባረር ቃል ገብተዋል። ዩናይትድ ስቴትስ ውስጥ ከሀገር የመባረር ዕጣ የሚጠብቃቸው ስደተኞች የፍትህ ሂደት ሊያገኙ እንደሚችሉ የህግ ባለሙያዎች ይናገራሉ። የቪኦኤ ኢሚግሬሽን ዘጋቢ አሊን ባሮስ ተከታዩን ልካለች፣ እንደሚከተለው ይቀርባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቢሮ በገቡበት የመጀመሪያው ቀን ህገወጥ ስደትን በአስቸኳይ ብሔራዊ አዋጅነት አውጥተዋል። በምርጫ ዘመቻቸው ወቅት የገቡትን ቁልፍ ቃል በመከተል በሚሊዮን የሚቆጠሩ ህጋዊ ሰነድ የሌላቸውን ስደተኞች ለማባረር ቃል ገብተዋል። ዩናይትድ ስቴትስ ውስጥ ከሀገር የመባረር ዕጣ የሚጠብቃቸው ስደተኞች የፍትህ ሂደት ሊያገኙ እንደሚችሉ የህግ ባለሙያዎች ይናገራሉ። ሃና ፍላም የኢሚግሬሽን ጠበቃና በዓለም አቀፍ የስደተኞች እርዳታ ፕሮጀክት የፖሊሲ ዳይሬክተር ናቸው።
የጥገኝነት ጥያቄ ማመልከት የሚችሉበትና በዩናይትድ ስቴትስ መቆየት መብትዎን የሚከላከሉበት ሰነድ እርስዎ ላይ የተመሰረተው ክስ ሲጀመር ይሰጡታል። በዚያ ሂደት መጨረሻ የኢሚግሬሽን ፍርድ ቤት ወይም ዳኛ ዘንድ ቀርበው በሂደቱ መጨረሻ ላይ ካላሸነፉ ከሀገር እንዲወጡ የሚያዘው ትዕዛዝ ይደርሶታል።
የኢሚግሬሽን ጠበቃ ፍላም ከሀገር መባረር በፍጥነት ሊከሰት ወይም ረዥም ጊዜ ሊወስድ ይችላል ይላሉ።
It's possible that somebody is deported after months or years of fighting their case.
አንድ ሰው ስለ ጉዳዩ ለወራት ወይም ለአመታት ሲሟገት ከቆየ በኋላ ሊባረር ይችላል። እንዲሁም አንድ ሰው ወደ ዩናይትድ ስቴትስ በገባ ከሰዓታት ወይም ከቀናት ቆይታ በኋላ ለበርካታ አመታት የሚኖርም ቢሆን በትራምፕ የቅርብ ጊዜ ፖሊሲ መሰረት በሰዓታትም ሆነ ቀናት ጊዜ ውስጥ ሊያዝ ይችላል።
እንደ አውሮፓ አቆጣጠር ከጥር 21 ጀምሮ የፌዴራል ባለስልጣናት ከ8000 በላይ ሰዎችን በቁጥጥር ስር አውለዋል። ለዚህም ተግባር የሌሎች አስከባሪ ተቋማትን ድጋፍ ጠይቀዋል። አስተዳደሩ የኢሚግሬሽን ባለስልጣናት ህጋዊ ሰነድ የሌላቸውን ስደተኞች ያለ ፍርድ ቤት ትዕዛዝ በፍጥነት ከሀገር ማባረር የሚችሉበትን መንገድ አስፍቷል። ህገወጥ ስደተኞችን በማደን ዋነኛው የድንበር አስከባሪ ወይም ባለሟል ቦርደር ዛር ተብለው የሚጠሩት ቶም ሆምን
And that's what we're looking at now. We're looking at ways to
ብዙ ነገር ማድረግ አለብን። አሁን እየተመለከተን ያለ ነው ያ ነው። የበለጠ ለመስራት የበለጠ ቅልጥፍና ለመፍጠር የተለያዩ አማራጭ መንገዶችን እያየን ነው።
አስተዳደሩ የተወሰኑትን ይዞ ለማቆየት በኩባ ጓንታናሞ ቤይ የሚገኘውን የጦር ሰፈር እየተጠቀመ ነው። አሁንም የድንበሩ ዛር ቶም ሆማን
That's going to be another place where we have up to 30,000 beds.
ያ 30,000 ስደተኞችን የምናስተኛበት አልጋ የምናገኝበት ሌላ ቦታ ይሆናል። ፕሬዚደንት ትራምፕ እጅግ ከከፋ ወደ ግጥሞ እንደሚከድ ቃል ገብተዋል።
ይሁን እንጂ ግን የህግ ተግዳሮቶች ከወዲሁ ተጀምረዋል። በኒው ሜክሲኮ ክፍለ ግዛት የፌዴራል ዳኛ በቅርቡ 3 የቬኔዙዌላ ስደተኞችን ወደ ጓንታናሞ ማዘዋወሩን አግደውታል። የመብት ተሟጋቾች እስረኞችን ጠበቃና ቤተሰቦቻቸውን በማያገኙበት በጓንታናሞ ይዟል ያሉትን የትራምፕ አስተዳደርን ከሰዋል። አሁንም ሃና ፍላም የኢሚግሬሽን ጠበቃ
This is the first time in US history that
በአሜሪካ ታሪክ ውስጥ የአሜሪካ መንግስት ሰዎችን በአሜሪካ ምድር ይዞ ወደ ጓንታናሞ ሲያጓጉዝ ይህ የመጀመሪያው ነው።
የሀገር ውስጥ ደህንነት ሚኒስቴር ባለስልጣን ለቪኦኤ እንደተናገሩት ጓንታናሞ ቤ በአሁን ወቅት አደገኛ ወንጀለኞችን ጨምሮ ከሀገር እንዲባረሩ የመጨረሻው ትዕዛዝ የተሰጠባቸው ግለሰቦች ታስረውበታል። የህግ ተግዳሮቶች እየቀጠሉ ባሉበት ወቅት አስተዳደሩ ከሀገር የማባረር እርምጃዎችን መተግበሩን ቀጥሏል። ፕሬዚደንት ትራምፕ የህንድ ጠቅላይ ሚኒስትር ኔራንድራ ሞዲን በዋይት ሃውስ ቤተ መንግስት አስተናገዱ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት አሙስ ከህንድ ጠቅላይ ሚኒስትር ኔራንድራ ሞዲ ጋር በርከት ያሉ የኃይል ምንጭ ወይም ኤነርጂና የመከላከያ ስምምነቶችን ተፈራርመዋል። ሞዲ ፕሬዚደንት ትራምፕ ሁለተኛውን የስልጣን ዘመናቸውን ከጀመሩ ወዲህ ዋይት ሃውስን ሲጎበኙ ይህ የመጀመሪያው ነው። ትራምፕ በአሜሪካ የንግድ አጋሮች ላይ የአጸፋ ቀረጥ እንደሚጣል አመልክተዋል። ህንድ ቀረጦቹን ለመከላከል ጥረት ስታደርግ መቆየቷን ጠቅሳ አኒታ ፓውል ከዋይት ሃውስ ዘገባ አሰናድታለች። ቆንጅታዬ እንደሚከተለው ታቀርባለች።
አንድራ ሞዲ በርከት ባሉ የኤነርጂና የመከላከያ ውሎች የታጀበ የሞቀ አቀባበል ነበር ያደረጉላቸው። ብቻ ፕሬዝደንቱ በዚሁ ቀን በዩናይትድ ስቴትስ የንግድ አጋሮች ላይ አጸፋ የንግድ ቀረጥ እንጥላለን ብለው መዛታቸው በሞቀው አቀባበል ላይ ዳመና ጥሎበታል። ፕሬዝደንት ትራምፕ ከህንድ ጋር በኤነርጂ፣ በጠፈርና በመከላከያ ጉዳዮች በርከት ያሉ ስምምነቶች ላይ መደረሱን ይፋ አድርገዋል። ከሁሉም ትልቁ እስካሁን ከተወሰኑ የተመረጡ አጋሮች ጋር ብቻ በሚደረገው የF-35 ተዋጊ ጀቶች መርሃ ግብር ህንድ ልትታቀፍ እንደምትችል የፈነጠቁበት ነው።
India Compact for the 21st century is
a United States እና የህንድ የ21ኛው ምዕተ ዓመት ትብብር በአጋርነት የምንሰራቸውን ስራዎች በሙሉ እንዲሁም ወዳጅነታችንን በይበልጥ የሚያጠናክር ነው። ከዚህ ዓመት ጀምረንም ለህንድ የምናደርገው ወታደራዊ ሽያጫችንን በብዙ ቢሊዮን ዶላር እናሳድጋለን። ወደፊት ለህንድ የራዳር ክትትል የማይደርስባቸው F-35 ተዋጊ አውሮፕላኖችን ለማቅረብ በመዘጋጀት ላይ ነን።
ይሁንና ፕሬዚደንት ትራምፕ በአሜሪካ የንግድ አጋሮች ላይ አጸፋ ቀረጥ እንደሚጣል ያስፈራሩት በዚሁ ቀን ነው። ጠቅላይ ሚኒስትር ሞዲ ጎን ሆነው ይህን የምናደርገው ለረጅም ጊዜ ከህንድ ጋር ያለንን ሚዛናዊ ያልሆነ የንግድ ግንኙነት ለማርገብ በሚል ነው ሲሉ አብራርተዋል። ሞዲ በበኩላቸው አሜሪካን እንደገና ታላቅ እናድርጋት በሚለው የፕሬዝደንት ትራምፕ ማጋ መፈክር ስለተነቃቃሁ እኔም ህንድን እንደገና ታላቅ እናድርጋት ሚጋ የተባለ መፈክር አውጥቻለሁ በማለት በቀልድ መልክ ተናግረዋል።
አሜሪካና ህንድ አብረው ሲሰሩ ማለትም ማጋ ሲደመር ሚጋ ታላቅ የብልጽግና አጋርነት ሜጋ ይሆናል።
ተንታኞች የቻይና ተገዳዳሪነት እየጨመረ ባለበት በአሁኑ ወቅት ህንድ ትልቅ ሚና እንዳላት ይናገራሉ። ሞዲም በቅርቡ የሀገራቸውን የመከላከያ አቅም ለማጠናከር ተንቀሳቅሰዋል። ታማና ሳሊኮዲን በዩናይትድ ስቴትስ የሰላም ተቋም የደቡብ እስያ ፕሮግራም ኃላፊ ናቸው።
India plays a significant role along with Japan, Australia, and the US.
Indo-Pacific ቀጠና አጋርነትን በመገንባቱ ረገድ ህንድ ከጃፓን፣ ከአውስትራሊያ እና ከዩናይትድ ስቴትስ ጋር በመሆን ትልቅ ሚና የምትጫወት ሀገር ነች። ይህም የመጀመሪያው የትራምፕ አስተዳደርም ትኩረት የሰጠው ጉዳይ ነበር።
ህንድን የሚከታተሉ አጥኚዎች ሁለቱም ሀገሮች በግንኙነታቸው በጣም ተጠቃሚ ቢሆኑም ግንኙነታቸው ቢናወጥ ይበልጡን የምትጎዳው ህንድ እንደሆነች ነው የሚያስረዱት። የስትራቴጂያዊና የዓለም አቀፋዊ ጥናቶች ተቋሙ የCSIS አባል የሆኑት ሪቻርድ ሮሶ እንደሚከተለው ያስረዳሉ።
ፕሬዚዳንት ትራምፕ የጀመሩት በዓለም ላይ ያነጣጠረ የሚመስል የንግድ ጦርነት ከሌሎች ብዙ ሀገሮች ይበልጥ ህንድን ይጎዳታል። ስለዚህ ያላቸው ግንኙነታቸውን የተረጋጋ ሆኖ እንዲቀጥል ማድረግ ነው። ፖሊሲዎችን በሚመለከት በተረጋጋ መንገድ እየተነጋገሩ ነገሮችን ለመፍታት ይፈልጋሉ። ምክንያቱም ለእኛ ከእነሱ ጋር ያለን ግንኙነት ይጠቅመናል፣ ለእነሱ ደግሞ ወሳኝ ነው።
ዓለም ትልቋ ዲሞክራሲያዊት ሀገር የሆነችውን ህንድን ከአስርት ዓመታት በላይ የመሯት ሞዲም የገባቸው የፖለቲካ ሰው እንደመሆናቸው ይህንን በደንብ ተረድተውታል። በመሆኑም ነው ቀደም ብለው ጊዜያቸውን ወስደው ፈረንሳይ ውስጥ የዩናይትድ ስቴትስ ምክትል ፕሬዚደንት ጄዲ ቫንስን ያነጋገሯቸው። በአሁኑ የዋሽንግተን ጉብኝታቸው ደግሞ በትረምፕ አስተዳደር እየተወሰዱ ባሉ የለውጥ እርምጃዎች የነቃ ተሳትፎ እያደረጉ ያሉትን ደቡብ አፍሪካ ተወላጁን ባለ ቢሊዮን ዶላር ባለሀብት ኢላን መስክንም አነጋግረዋል።
አድማጮች፣ አሁን ማሳሰቢያ አለን። የአሜሪካ ድምጽ ከራዲዮ በቴሌቪዥን በተጨማሪ ሙሉ ትኩረቱን በዲጂታል ሚዲያ ላይ በማድረግ መረጃዎችን በፍጥነት ወደ አድማጮች ለማድረስ ዝግጅቱን አጠናቋል። በመሆኑም ከሰኞ ጀምሮ ለአንድ ሰዓት የሚተላለፈውን የራዲዮ በቴሌቪዥን ፕሮግራም በ30 ደቂቃ ውስጥ የሚቀርብ መሆኑን እናስታውቃለን። የአሜሪካ ድምፅ መደበኛ ፕሮግራማችንን ከምሽቱ 3 ሰዓት እስከ 3 ሰዓት ተኩል የምናቀርብ ይሆናል። ፕሮግራማችንን በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ13040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ፣ በመካከለኛ ሞገድ በ1431 ኪሎ ሄርዝ፣ የሳተላይት ስርጭታችን በኢትዮሳት ቪኦኤ ኢትዮ ቻናል 57 ዲግሪስ ዌስት። በተጨማሪም ሙሉ ዝግጅታችን ዌብሳይታችን www.amharic.voanews.com እንዲሁም በማህበራዊ ገጾቻችን አት ቪኦኤ አማሪክ ላይ በቀጥታ ማድመጥ፣ መከታተል፣ መመልከት ትችላላችሁ። የአሜሪካ ድምጽ የምሽቱን የመጀመሪያ አጋማሽ አጠናቀን አሁን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ወደ 38ኛው የአፍሪካ ህብረት ጉባኤ ይወስድናል። ሰላሳ ስምንተኛው የአፍሪካ ህብረት የመሪዎች ጉባኤና ወጣቶች 38ኛው የአፍሪካ ህብረት መሪዎች ጉባኤ ነገ ይጀምራል። ለሁለት ቀናት በሚቆየው በዚህ ጉባኤ ላይ የማካካሻ ፍትህን ጨምሮ የሰላምና ጸጥታ ጉዳዮች እንዲሁም የወጣቶች ጉዳዮችና ሌሎችም አጀንዳዎች እንደሚነሱ ይጠበቃል። ይህንን በተመለከተ ጉባኤው በሚካሄድበት አዲስ አበባ በአፍሪካ ህብረት የጉባኤ አዳራሽ የሚገኘው ኬኔዲ አባተ ተከታዩን ዘገባ ልኮልናል። እሱን ተከታትለን እንመለስ።
38ኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ በነገው ዕለት የሚጀመር ይሆናል። ለሁለት ቀናት የሚቆየው ይህ ጉባኤ እንግዲህ ትኩረት የሚያደርገው በዋናነት የማካካሻ ፍትህ ጥያቄ ላይ እንደሆነ የህብረቱ መረጃ ያመለክታል። የማካካሻ ፍትህ ለአፍሪካውያንና ዘረ አፍሪካውያን ወይም ደግሞ ትውልድ አፍሪካውያን በሚል መሪ ቃል ነው ጉባኤው የሚካሄደው። አፍሪካ በታሪክ ለተፈጸሙባት እንደ የባሪያ ፍንገላ፣ ቅኝ ግዛት፣ አፓርታይድ እና ለመሳሰሉ ኢፍትሃዊ ተግባራት ለማካካሻ ፍትህ ማግኘት በምትችልበት ጉዳይ ላይ ነው ትኩረቱን የሚያደርገው ማለት ነው። አሁን ላይ አፍሪካ ለተፈጸመው በደል እውቅና ከማግኘት ጀምሮ የገንዘብ ካሳ እንዲሁም ደግሞ ፍትህን ለማስፈን የሚያስችል የፖሊሲ ማሻሻያ፣ የባህል ጥበቃ፣ ዓለም አቀፍ ተጠያቂነትን የማስፈንና የመሳሰሉ ጥያቄዎችን ልታቀርብ እንደምትችል እንግዲህ በህብረቱ ድረገጽ ላይ የሰፈረው መረጃ ያመለክታል። የአፍሪካ ህብረት የሚኒስትሮች ምክር ቤት እንዲሁም ደግሞ የኢኮኖሚ የማህበራዊና ባህል ምክር ቤት ባለፉት ቀናት ባካሄዷቸው ስብሰባዎች በዚህ ጉዳይ ላይ ነው ከፍተኛ ትኩረት ያደረጉት። ይሄ የማካካሻ ፍትህ ጥያቄ ከዚህ በፊትም እንግዲህ ሲነሳ የነበረና ሙግት ሲደረግበት የቆየ ጉዳይ ነው። ነገር ግን በተደራጀ መልኩ አልነበረም እነዚህ ጥያቄዎች ሲነሱ የነበሩት። በመሆኑም በአሁኑ ወቅት የተደራጀ መልክ እንዲኖረው በአፍሪካ ብቻ ሳይሆን በሌሎችም እንግዲህ የጥቁር ማህበረሰብ በሚገኝባቸው የዓለም ክፍሎች ሁሉ ይህ ጥያቄ አጀንዳ እንዲሆን የማድረግ ዓላማ አለው የዘንድሮ ጉባኤ ማለት ነው። እነዚህ ጉዳዮች እንግዲህ አፍሪካን ብዙ ዋጋ እንዳስከፈሏት አሁን ላለችበት ደረጃም ለተለያዩ ቀውሶችም ዋነኛ ተጠያቂ እንደሆኑ በርካታ የአፍሪካ መሪዎችና ልሂቃን ያነሳሉ። ከ16ኛው እስከ 19ኛው መቶ ክፍለ ዘመን እንደሚታወቀው 12.5 ሚሊዮን የሚሆኑ አፍሪካውያን በትራንስ አትላንቲክ የባሪያ ፍንገላ እንቅስቃሴ በተለይ በአውሮፓውያን ነጋዴዎች ለባርነት እየተሸጡ በዋናነት ወደ አሜሪካ መጓዛቸው ይታወቃል። በተለይም ወጣቶች የዚህ ገፈት ቀማሽ ሆነዋል የሚል ሐሳብ ነው የሚነሳው። ከትናንት በስቲያም የአፍሪካ ህብረት የኢኮኖሚ ማህበራዊና የባህል ምክር ቤት ባደረገው ስብሰባ በዋናነት ወጣቶች የተሳተፉበት ነበር። እንግዲህ አፍሪካ የወጣት አህጉር በመባል ነው የምትታወቀው። ወጣቱ ደግሞ ከዚህ በፊት በታሪክ የተፈጸሙ በደሎች እያስከተሉት ያለው የኢኮኖሚ የስራ አጥነትና መሰል ቀውሶች እንደ ስደትም ያሉ ዋነኛው ገፈት ቀማሽ እንደሆነ ነው የሚነሳው ማለት ነው። ከትናንት በስቲያም በነበረው እንግዲህ ስብሰባ ላይ ይሄው ነው ሲነሳ የነበረው። በመሆኑም ወጣቱ ይህንን የማካካሻ ፍትህ ከመጠየቅ አንጻር እንግዲህ የመሪነት ሚና መጫወት እንዳለበት የራሱን አስተዋጽኦ መወጣት እንዳለበት እየተነሳ ነው የሚገኘው ማለት ነው። ሌላው የአፍሪካ ህብረት አጀንዳ ያደርጋቸዋል ተብለው ከሚጠበቁ ነጥቦች መካከል በተለይ ከወጣቱ ጋር የሚገናኘው ከትምህርት ጋር የተያያዘ ነው። ከትምህርት አንጻር እንግዲህ ከመሪዎች ጉባኤ ጎን ለጎን የአፍሪካ ህብረት ኮሚሽን የትምህርት ሳይንስ ቴክኖሎጂና ኢኖቬሽን ዲፓርትመንት ከሞሪታንያ እና ከዩኒሴፍ ጋር በመተባበር የሚያዘጋጁት ውይይት ይካሄዳል። በዚህ በትምህርት ጉዳይ ላይ ህብረቱ ከያዛቸው የአስር ዓመት የወጣቶች መሪ እቅድ አንዱ ትምህርትና ክህሎቶችን ማሳደግ የሚል ነው። እንደሚታወቀው ከአማካዩ የዓለም የትምህርት ደረጃ አንጻር ሲታይ የአፍሪካ እጅግ ዝቅተኛ ነው። ላብነትም የተባበሩት መንግስታት መረጃ እንደሚያሳየው ከሰሃራ በታች ባሉ የአፍሪካ ሀገራት ከ15 እስከ 17 ባለው የእድሜ ክልል ውስጥ ከሚገኙት ወጣቶች መካከል 60 በመቶ የሚሆኑት ትምህርት ቤት ውስጥ አይደሉም፣ ትምህርት እየተከታተሉ አይደሉም። የክፍል ደረጃቸው እያደገ በመጣ ቁጥር የመማር ሁኔታ እየቀነሰ ነው እየመጣ ያለው ማለት ነው። 62.5 በመቶ የሚሆኑት ብቻ ናቸው የመጀመሪያ ደረጃቸውንም የሚያጠናቅቁት። ወደ ሁለተኛ ደረጃ የሚሻገሩት ደግሞ ከ26 በመቶ ብዙም ከፍ ያላሉ እንደሆኑ መረጃው ያሳያል። እናም ይህም የአህጉሪቱን ኋላ ቀርነት እያባባሰ እንዳለ ነው የሚታመነው። በዚህም ምክንያት በ2024 የህብረቱ መሪ ቃል ከትምህርት ጋር የተገናኘ ነበረ። ይሁን እንጂ በተለያዩ የአህጉሪቱ አካባቢዎች የቀጠሉ ግጭቶች አህጉሪቱ ትኩረቷን ከሰላምና ጸጥታ ጉዳይ ላይ እንዳታነሳ አድርጓል። አፍሪካ ለ21ኛው ክፍለ ዘመን የሚመጥን ትምህርት ማግኘት አለባት የሚል ነበር ያለፈው አመት መሪ ቃል የ2024 በፈረንጆች አቆጣጠር ማለት ነው። በመሆኑም በሞሪታንያ ዋና ከተማ ኑዋክቾት ላይ በ2024 መገባደጃ ላይ የተካሄደ አህጉር አቀፍ ስብሰባ አለ፣ በዚህ በትምህርቱ ላይ ማለት ነው። በዚህም የኑዋክቾት መግለጫ ወይም ደግሞ ኑዋክቾት ዲክላሬሽን የሚል ስምምነት ይፋ ሆኗል። መግለጫው የአፍሪካ አባል ሀገራትና የትምህርት ዘርፍ ላይ የሚሰሩ አጋሮች ተጨባጭ ተግባራትን በመተግበር ለትምህርት የሚመደበውን ገንዘብ እንዲያሳድጉ ጥሪ የሚያደርግ ነው። ይህም በትምህርት ዘርፍ የሚታዩ ተግዳሮቶች በ2035 ሙሉ በሙሉ እንዲቀረፉ፣ በማንኛውም ሁኔታ ውስጥ የትምህርት ፈንድ እንዳይቋረጥ፣ በሚቀጥሉት 10 ዓመታት ውስጥ ደግሞ ለትምህርት ፈንድ የተለየ ከፍ ያለ በጀት መያዝ እንዳለበት የሚጠይቅ ነው። 38ኛው የመሪዎች ጉባኤም እንግዲህ ከዚህ አንጻር ምን አይነት ለውጦች እንደነበሩ ባለፈው አመት ግምገማ የሚካሄድበትና ቀጣይ ጉድለቶችን ማረም የሚቻልበት እድልን እንደሚፈጥር ነው የሚታመነው።
የአቅም ውስንነት ያለባቸውን ልጃገረዶችና ቤተሰቦቻቸውን በማገዝና በማማከር የሚያበቃው ተቋም ሪሶርስ ኢንሪቺንግ አፍሪካን ላይፍ ወይም በአጽሮት ሪል ገርልስ ነዋሪነታቸውን በዩናይትድ ስቴትስ ባደረጉት የሶስት ልጆች እናት ወይዘሮ ጸሐይ ወዳጆ የተመሰረተ ተቋም ነው። ተቋሙ ላለፉት 20 ዓመታት ከ650 በላይ ልጃገረዶችንና ከ3000 በላይ ቤተሰቦችን በገንዘብ፣ በደንብ አልባሳት፣ በጥናት ድጋፍና በግል በማማከር የማብቃት ሜንቶርሺፕ አገልግሎት በመስጠት አግዟል። ወይዘሮ ጸሐይ የሁለተኛ ደረጃ ተማሪ ሳለው ትምርቴን እንዳላቋርጥ ታድገውኛል የሚሏቸው ስዊድናይቷ ኢቫ ኖርዲን ያሳደሩባቸው በጎ ተጽዕኖ የዛሬውን ተቋም የመመስረት ሐሳብ በልባቸው እንዲጠነሰስ መነሻ እንደሆናቸው ለአሜሪካ ድምፅ ተናግረዋል። ኤደን ገረመው ወይዘሮ ጸሐይንና በተቋሙ ድጋፍ የተደረገላቸውን ወጣቶች አነጋግራ ተከታዩን ጥንቅር አሰናድታለች።
ወይዘሮ ጸሐይ ወዳጆ ከሀገራቸው ኢትዮጵያ ወደ ዩናይትድ ስቴትስ ያቀኑት ከ33 ዓመታት በፊት ነው። ከመጀመሪያዎቹ 13 ዓመታት በኋላ ግን ሪሶርስ ኢንሪቺንግ አፍሪካንስ ላይቭስ፣ በግርድፍ ትርጉሙ የአፍሪካውያንን ሕይወት ተደራሽ ያደረገ አቅም የተሰኘውን ተቋም መሰረቱ። ተቋሙ በዋናነት የአቅም ውስንነት ያለባቸውን በትምህርታቸው የላቁ ልጃገረዶች ላይ ትኩረቱን አድርጎ ይሰራል። ወይዘሮ ጸሐይ ሴቶች ለሴቶች የሚያደርጉት ድጋፍ ምን ያህል ትልቅ ሚና እንዳለው ከራሳቸው ሕይወት መገንዘባቸው ለተቋሙ መመስረት በምክንያትነት ይጠቅሱታል።
ከዚህ ሀገር እንደ ሄድኩኝ ወደ ኋላ አይቼ ያሉትን ችግሮች በሴቶች ላይ ያለውን እዛ ያለውን ደግሞ እድል ለሴቶች ያለውን እድል አወዳድሬ አይቼ እዛ የሚሰሩ ነገሮች ብዙ ስላሉ አገሬ ውስጥ ደግሞ የሆነ ነገር ብንጀምር መልካም ነው። ለዛውም ደግሞ በልጃገረዶች ላይ፣ ወጣት ሴቶች ላይ ብናተኩር ብዬ እኔም ገና የስምንተኛ ክፍል ተማሪ የነበርኩ ጊዜ አንዲት ስዊድናዊት ወደ አካባቢ ለማስተማር የመጣች 20 ዓመቷ ነበር ያኔ። እሷ ናት ሃይስኩል የረዳችኝ። ያም ሁሉ አለ። በህይወቴም ደግሞ ያው የማየው እናቴ ሌሎችንም ሴቶች የማየው ሁኔታ አነሳሳኝና ይህንን ፕሮግራም በተለይ ሴቶች ልጆች፣ ልጃገረዶች ላይ በማተኮር ነው የጀመርነው አሜሪካ ውስጥ። ያው የበጎ አድራጎት ድርጅት ሆነን ለ20 ዓመት ከሰራን በኋላ እዚህ ኢትዮጵያ ደግሞ የበጎ አድራጎት ድርጅት ዓለም አቀፋዊ ኤንጂኦ ብለን የተመሰረት ነው። አሁን 2 ዓመታችን ሆነዋል።
በምህፃሩ ሪል ገርልስ የተሰኘው ይኸው ተቋም አማካኝነትም ከስድስተኛ ክፍል እስከ 12ኛ ክፍል ድረስ የገንዘብ፣ የጥናት ትምህርት፣ የግልና የቡድን ክትትል ተደርጎላቸው ትምህርታቸውን ካጠናቀቁ ወጣት ሴቶች መካከል አንዷ ሰብለ ሀብታሙ ናት። ሰብለ በአሁን ሰዓት የተቋሙ ባልደረባ ስትሆን ሪል ገርልስ በህይወቷ ላይ ያለውን በጎ ሚና እንዲህ ትገልጸዋለች።
በሰዓቱ እኔ የኖር የነበረው አክስቴ ጋር ነበረ እና እንዳልኩሽ የቤተሰባችን ቁጥር ብዙ ነው። 11 ነን። የአንድ ሰው ገቢ ነበረ ያንን ሁሉ ቤተሰብ የሚያስተዳድረው የአክስቴ ባለቤት ማለት ነው። እና ያው በጣም የአቅም ውስንነት ነበረብን ማለት ነው። እና በዛ ላይ ደግሞ እኔ ቤት ውስጥ ብዙ አገለግል ነበረ። ተማሪ ነኝ፣ በጣም ጎበዝ ተማሪ ነኝ፣ ግን ደግሞ ቤት ውስጥ መስራት ይጠበቅብኛል ማለት ነው። ሽሚዝ ከትምህርት ሰዓቴ የሆነውን ወደዛኛው ሺፍት ማድረግ አለብኝ ቤት ውስጥ ለሚሰራው ማለት ነው። ነገር ግን ልክ ወደ ሪል ስመጣ እንዳልኩሽ ሜንቶሪንግ ሰርቪሱንም ጨምሮ ፋይናንሻል ሰፖርቱንም ጨምሮ ምንድን ነው የሆነው፣ ለእኔ አሁን ትልቅ አድቫንቴጅ ሆነልኝ ማለት ነው። ትምህርቴ ላይ ትኩረቴ ትምህርቴ ላይ ብቻ እንዲሆን ማለት ነው። ቤት ውስጥ የምትረዳን ሌላ እህት መጣችልን። ቢኮዝ እኔ ክፍያ አግኝቻለሁኝ፣ በየወሩ የሚሰጠኝ ገንዘብ አለ። ስለዚህ ሌላ የምትረዳን እህት መጣችልን። ከዛ በኋላ እኔ ትኩረቴ ትምህርቴ ላይ ነው ማለት ነው። በተጨማሪ ደግሞ በሳምንት 2 ጊዜ አሚን በወር 2 ጊዜ ከሜንቶሮቻችን ጋር ስለምንገናኝ ቅዳሜ ቅዳሜ በየሳምንቱ ቅዳሜ ቅዳሜ የማጥኛ ጊዜ አለን። ሲደመር በ15 ቀን አንዴ ሜንቶራችንን እናገኛለን እና ያ ማለት ቅዳሜ ቅዳሜ በቃ ቀኔ ነው፣ ወጣለሁ ለማጥናት ነው የሚሄደው ማለት ነው። ስለዚህ ያ እድሎች እንዲመቻቹልኝ ሆነ ማለት ነው። እና ያ ነገር ደግሞ እኔ ላይ በደንብ የሚታይ ከበፊቱ የበለጠ የሚታይ ለውጥ እንዲመጣ አድርጓል ማለት ነው።
በተመሳሳይ በአሁን ሰዓት በሌላ ግብረሰናይ ተቋም ውስጥ ተቀጥራ የምትሰራው ፌናን ተሎሰም ሪል ገርልስ በእናቷ ላይ ተጭኖ የነበረውን 10 ልጆች የማሳደግ ጫናና የራሷን ጭንቀት በመቀነስ ትምህርቷ ላይ እንድታተኩር እንዳገዛት ትገልጻለች።
እኔ በዛ ጊዜ ለእኔ በጣም ትልቅ ቱርቦ ነው ያለ በህይወቴ። ምክንያቱም አባቴ በልጅነታችን ነው የሞተው። እናታችን ብቻ ናት ያሳደገችን። እቤት ብዙ ነን እኛ። እኔ 9ኛ ላይ ነው። 10 ልጆችን ስለነበር እናቴ ለሁላችንም አፎርድ ማድረግ አልቻለችም። እኔ ደግሞ እግዚአብሔር ረድቶኝ ጎበዝ ተማሪም ስለነበሩ መጽሐፍ ያስፈልገኝ ነበረ። ሴት ነኝ፣ ቅባት ያስፈልገኝ ነበር፣ ብዙ ነገር ያስፈልገኝ ነበረ እና እግዚአብሔርን ጸልይ ነበር። እግዚአብሔር ሆይ እኔ እናቴን መጠየቅ ስለማልችል የሚያስፈልጉኝን ነገሮችን ስጠኝ ብዬ እጸልይ ነበረ እና እነሱ መጥቶ ይህንን ዜና ሲነግሩኝ እውነትም አልመሰለኝም። ከዛ ደስ በሚል ሁኔታ ሲኖዶስ ነበረ እዛ የምንሄደው። ቅዳሜ እንሰበሰባለን፣ ጥሩ ኤክስፒሪንሶችን ሼር እንደራረጋለን፣ ባይብል ይነበብልናል፣ በየወሩ ብር ይሰጠናል እና ኢትዋዝ አሜዚንግ ፎር ሚ ሪል። እውነቱም ለእኔ ሪል ነው እና እንደዛ ነበረ ሪል ነው ያገኙት መጀመሪያ።
የተቋሙ መስራችና ዳይሬክተር ወይዘሮ ፀሐይ ወዳጁ ተቋሙ ባለፈው 20 ዓመት ከ650 በላይ ልጃገረዶችና ከ3000 በላይ ቤተሰቦችን መርዳቱን ይገልጻሉ።
በገንዘብ የምንደጉማቸዋለን። ገንዘባቸው ደብተር መግዣ፣ ዩኒፎርም መግዣ፣ እንደገና ደግሞ ያው እንዳልኩኝ ወላጆቹ በጣም እርዳታ የሚያስፈልጋቸው ስለሆነ ድሮ አንድ ጊዜ የሚመገቡ ከሆነ ሁለት ጊዜ እንኳን በቀን የሚመገቡበት እንዲሆን ነው የምናደርገው። በተጨማሪ ልጆቹ ገንዘብ እንዲቆጥቡ እናስተምራቸዋለን። ገንዘባቸውን ያንንም ያደረግ ነው 12ኛ ክፍል ሲጨርሱ ስለሚቆም ግን እንከታተላቸዋለን። እርዳታው ስለሚቆም ወደ ዩኒቨርሲቲ ወይም ደግሞ ኮሌጅ በሚሄዱበት ጊዜ የብርድ ልብስ መግዣ እንድትሆናቸው፣ እንደገና ለሴት የሚያስፈልገውን ነገር እንድታደርግላቸው እናደርጋለን። ያም በጣም ነው የረዳቸው።
ተቋሙ በማዕከላዊ ኢትዮጵያ፣ በኦሮሚያ፣ በአዲስ አበባ እና በተለያዩ አካባቢዎች ካሉ ትምህርት ቤቶችና የእምነት ተቋማት ጋር በጋራ እንደሚሰራ ወይዘሮ ፀሐይ ይናገራሉ። ይሁን እንጂ ያለፈው 20 ዓመት በግላቸው እንደ በጎ ፈቃደኛና እንደ መስራች የተለያዩ ተግዳሮቶችን የያዘ እንደሆነም አልሸሸጉም።
ጥሪ የተሰጠው በልቡ ውስጥ አንድ ነገር የተፈጠረ ሰው በፍጹም ሊያቆም እንደማይችል በራሴ ላይ አይቻለሁ። ውጣ ውረዶች አሉ። እንደነገርኩሽ ልጅ ትቶ ለሰው ጠብቁ ብሎ ልጄ ገና ትንሽ ነበረ፣ የመጨረሻ ልጄ ማለቴ ነው። ይሄን ሲጀምር ያን ሁሉ ማድረግ፣ እንደገና ደግሞ ስራውን ያለኝ ስራ እየሰራው ያንንም ደግሞ እያጣደፍኩ እየሰራው እየጨረስኩ ስመለስ ደግሞ ቶሎ ብዬ ወደኋላ የቀረውን ነገር እየሰራው ማከናወን ስለነበረብኝ ብዙ ውጣ ውረድ አለው።
ሪሶርስስ ኢንሪችንግ አፍሪካንስ ላይፍስ ወይም ሪል ገርልስ ተቋም ካስተማራቸው ልጃገረዶች መካከል 95% 12ኛ ክፍል ያጠናቀቁ ሲሆን እስከ 82% የሚሆኑት ደግሞ የከፍተኛ ደረጃ ትምህርት ማጠናቀቃቸውን የተቋሙ ድረገጽ አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሁን ደግሞ ታዳጊዎችን ስለሚያግዘው ማህበር እንመለከታለን። በሐረር ከተማ የሚገኙ ትምህርት ቤቶችን በቁሳቁስና የመጠጥ ውሃ አቅርቦት የሚያግዘው ድንበር የለሽ የሐረር ልጆች ማህበር በሰሜን አሜሪካ ነዋሪ በሆኑ የከተማዋ ተወላጆች የተመሰረተ ነው። ማህበሩ አሁን ደግሞ በትምህርት ቤቶች ለተማሪዎች ምገባ ለመጀመር የገንዘብ ድጋፍን እያፈላለገ እንደሚገኝ የማህበሩ ፕሬዚደንት ዶክተር ማሾ አብርሃ ተናግረዋል። አስማማዋየነ ማህበሩ እያከናወናቸው ያሉ ስራዎችን በተመለከተ በዩናይትድ ስቴትስ ጆርጂያ ግዛት ከሚኖሩት የማህበሩ ፕሬዚደንት ዶክተር ማሾ ጋር ቆይታ አድርጓል። እንደሚከተለው ይቀርባል።
የድንበር የለሽ የሐረር ልጆች ማህበር ምንድን ነው አሁን በሐረር ከተማ ውስጥ ባሉ ትምህርት ቤቶች እና ሌሎች አካባቢዎች ላይ እያደረገ ያለው ድጋፍ?
ያ በአጠቃላይ እንግዲህ የድንበር የለሽ የሐረር ልጆች ዓላማ የሐረር ተማሪዎችን እርዳታ ለመስጠት ነው እና ዜጎችን መጪውን ትውልድ በትምህርት በመደገፍ ለውጥ እናመጣለን ብለን ስላሰብን ነው ይህንን ድርጅት የመሰረት ነው እና በትምህርት ቤት ዙሪያ ነው እንቅስቃሴያችን እና እርዳታችን የሚያተኩረው በተማሪዎችን የመጠጥ ውሃ የማቅረብ፣ የገንዘብ ድጋፍ የመስጠት እና የትምህርት ቤት ቁሳቁሶችን፣ የመማሪያ ደብተሮችን፣ እስክሪፕቶን የመሳሰሉትን መስጠት እና አንዳንድ ትምህርት ቤቶች ደግሞ የመጸዳጃ ቤት እና የመናፈሻ ስራ በማድረግ ነው እና በአጠቃላይ የምናምነው ምንድነው ይህን ሁሉ የተለያዩ ድጋፎችን ስናደርግ ወደፊት ተማሪዎች የትምህርት ሂደታቸው ተሳክቶላቸው የቀለለ ሆኖላቸው ወደፊት ነው የሚጭው ትውልድ በትምህርት ይደገፋል በሚል ነው ተነሳ ነው።
ስለዚህ በዚህ ዓላማ በጀመራችሁ ድጋፍ ውስጥ በእነዚህ ዓመታት ውስጥ ምን ያክል ድጋፍ አደረጋችሁ? ምናልባት በቁጥር ምንላውቀው የምንችለው ነገር ካለ ለአድማጮቻችን ተመልካቾቻችን።
ያ ሰው መጀመሪያ እንግዲህ ከውሃ ቁፋሮ ስንጀምር የውሃ ቁፋሮን የጀመርነው ተማሪዎች በጣም ኃይለኛ የውሃ እጥረት አለ ሐረር ከተማ ውስጥ እና በየትምህርት ቤቶቹ ጉድጓድ ቁፋሮን እናደርጋለን ብለን የጀመርነው እና በዚህ መሰረት 3 ትምህርት ቤቶች ጉድጓድ ተቆፍረው አስረክበናል። ግን ሌሎች በጣም ብዙ ተማሪዎች ትምህርት ቤቶች አሉ፣ እነሱን ሁሉ ማድረስ ያልቻልነው ሐረር የተለያየ አይነት የቦታ የንጥረ ምድር ወይም ጂኦሎጂ ከእንትን ስላላቸው ድንጋዩ የተለያየ ነው፣ የአለቱ አቀማመጥ እና ተፈጥሮ የተለያየ ስለሆነ አንዳንድ ቦታዎች ውሃ መቆፈር አልተቻለም እና እንዳውም ጀምረን ሁሉ ብዙ ከሄደ በኋላ በቃ ውሃ ማግኘት ስላልተቻለ በቃ የእነሱን ጉድጓዶች ቆፍረን ዘግተን ይህንን አሁን በዚህ ደረጃ በእጅ ከማስቆፈር ከክልሉ ጋር ከሐረር ውሃ ቢሮ ጋር በመተባበር ለምን ለተማሪዎቹ አጠቃላይ ማህበረሰቡንም የሚረዳ ጉድጓድ እናስቆፍርም በሚል ከነዚህ ጂኦሎጂስቶች ወይም ሃይድሮጂኦሎጂስቶች የሚባሉ የሐረር ተወላጆች አሉ። እነሱ በበጎ ፈቃደኝነት ሰዓታቸውን፣ ስራቸውን መስዋዕትነት አድርገው የሐረርን የድንጋይ ይዘት አስጠንተው ማፕ ተደረገ፣ ጂኦሎጂካል ማፕ ተደርጎ በዛ መሰረት ከሐረር ቢሮ ጋር ተስማምተን አንድ ጉድጓድ ትልቅ በከፍተኛ ደረጃ ጉድጓድ አስቆፍረን እሱ በአሁኑ ሰዓት ወደ 50,000 ሊትር በቀን ውሃ የፓምፕ እያደረገ የአካባቢው ላሉ ሰዎች እና ለክልሉ እንትን ጋር በመተባበር አገልግሎት እየሰጠ ነው። ሁለተኛውም ጉድጓድ ተጀምሯል። ለዛ የሚያስፈልግ በዚህ ባህር አሁን ኢትዮጵያ ውስጥ ባለው የዋጋ ንረት ወርግሽበት መሰረት አሁን አቅማችን ስላጠረን እሱን ከሌሎች ኤንጂኦስ ጋር በመተባበር እንዴት እናሳድጋለን የሚለውን እያደራጀን ነው እና ውሃን በተመለከተ እነዚህን ያደረግነው። እዛ በተጨማሪ ደግሞ ለስኮላርሺፕ እንሰጣለን ለተማሪዎች 3 ትምህርት ቤቶች ሐረር ውስጥ ያሉ የሽመቤ ቀላዳምባ ቀሀስ የሚባለው ከቀድሞ ራስ መኮንን እና ጀማሪ ወይም አንደኛ ሞዴል የሚባል ነበረ። እዛ ለዛ ተማሪዎች ከአንድ እስከ 3 ለሚወጡ ተማሪዎች እና ዝቅተኛ ቤተሰብ የሚመጡ ልጆች መረጠን ለነዛ በወር በሴሜስተር 3,000 ወይም 4,000 ብር ፖኬት መኒ እንሰጣቸዋለን እና ይሄን እንዲጠቀሙበት ማለት ነው። ሌላኛው ደግሞ የደብተር እርዳታ ሰጥተናል። አሁን ባለፉት አመታት ከዚህ ዓመት በፊት ወደ 150 ደርዘን ደብተር ገዝተን ነበር፣ ግን ባለፈው ሴሜስተር ደግሞ በኦገስት ውስጥ ወደ 2,000 የሚሆን ደብተር እና እርሳስ እንደዚሁ አስረክበናል። ሐረር ውስጥ ደግሞ አንድ ትምህርት ቤት እንደዚህ ጉድጓዳቸው ውሃ እናስቆፍራለን ብለን ውሃው ማውጣት ስላልቻለን ምንድን ነው የሚቀጥ የምትፈልጉት ስንላቸው እንደዚሁ አርበኞች አቦከር የሚባል ትምህርት ቤት እዛ የሽንት ቤት የለንም ለተማሪዎች መጠቀቢያ ብለው ስላሉ 3 የወንዶች 6 የሴቶች የሚሆን መጸዳጃ ጉድጓድ ያለው ሽንት ቤት ከእጅ መታጠቢያ ጋር ውሃ ያለው ሰርተን እናስረክበናል እና በእንደዚህ አይነት ዙሪያ ነው እስካሁን እርዳታ ያደረግነው። ከዚህ በፊትም ለተማሪዎች ኮምፒውተር ሰጥተናል፣ ለትምህርት ቤቶች ግሎብ ሰጥተናል። ይህን እስካሁን ያደረግናቸው እነዚህ ናቸው።
እንዴ ያረጋችሁት ድጋፍ ተመለከተ በኋላ ላይ መልሽ አንድ ጥያቄ ማሰት አይቀርም። እንደው ወደ ማህበሩ እንምጣና ድንበር የለሽ ያረ ልጆች ማህበርስ በዚህ እንግዲህ በውጭ የምትኖሩት በተለይ በዚህ በሰሜን አሜሪካ በአሜሪካና በካናዳ የምትኖሩት ኢትዮጵያውያን የአካባቢ ተወላጆች ናችሁ እና የመሰረታችሁት፣ እንዴት የሀሳቡ ጥንስስ እንዴት መጣ? የአካባቢ መደገፍ በተመለከተ
አድማጭ ተመልካቾች የዚህን ቀጣይ ክፍል በድረገጻችን ላይ መከታተል ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብርሃን ኃይሉ ናት። ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረው ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ደህና እደሩ።